ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ራዲዮ ሀብታሙ ስዩም አብሬያችሁ አመሻለሁ። እንግዳ የተወለደውና ያደገው መሃል አዲስ አበባ ነው። በህፃንነት አእምሮው ወለል ላይ የታተሙ ምስሎችን በሸራ ላይ ብሩሽና ቀለምን አገናኝቶ ነፍስ በዘራባቸው ጊዜያት ግን ከመላው ኢትዮጵያም ሆነ ዓለም ብዙ አድናቂዎችና ወዳጆችን አትርፈዋል። ስዩም አያሌው ሰዓሊ፣ መምህር፣ የእይታ ጥበብ ባለሙያዎች መብት ተሟጋች፣ የፍሬ ሐሳቦች ባለቤትም ነው። እውናዊ ስዕሎቹ በትዝታ በሐዘን በጥሞናና መደመም ውስጥ የሚያመላልሱ ናቸው። ኪነጥበባዊ ሕይወቱን በጨረፍታ ይተርክልን ዘንድ በተያያዥ ሐሳቦች ላይም እይታውን ያካፍልን ዘንድ ፈቅዷል። ስዕልና ስዩም እንደምን ሰነበቱ ከማለታችን በፊት እንደምን እንደተገናኙ በመስማት እንጀምር።
ገና ነፍስም ሳታውቅ በፊት በውስጥህ የሚፈጠር ስሜት አለ አይደል? ከሌሎች ልጆች በተለየ እኔ ህፃን እያለሁ በጣቶቼ አየር ላይ ራሱ ምስሎችን ለመከሰት የምጣጠር ልጅ ነበርኩና ሰፈር ብዙ ልጆች ያውቁ ነበር የልጅነት ዘመንን። እንዲያውም ከቤተሰብ ጣቱን ምትት እንደዚህ አይነት እንቅስቃሴ እንዳያደርግሉ እስከ መባል ደረጃ ነበር እና ከልጅነት የምልህ እንግዲህ 6-7 ዓመት ላይ እያለሁ ነው እና ከልጅነት ጀምሮ ነው እንግዲህ የዚህ ጥበብ ፍቅርና ስሜት በውስጤም እንዳለ ያወቅኩበት ጊዜ ማለት ነው።
ለ35 ዓመት ገደማ ይመስለኛል የአዲስ አበባ የስነ ጥበብ ትምህርት ቤትን ተቀላቅለሃል። በዚያ የነበረህ ቆይታ ኢትዮጵያ ውስጥ ስማቸውን ከተከሉት ሰዓሊያን ስራዎች ጋር ያስተዋወቀህም ይመስለኛል። በዚያ የነበረህን ቆይታ አበይት ትዝታዎች ባጭሩ አውጋን። እነማን አስተማሩ? የእነማን ስራስ የኋላ የኋላ በአንተ ስራ ላይ ተጽዕኖ አሳደረ?
እንግዲህ ከትምህርት ቤቱን ከመናገር በፊት በህይወቴ ትልቅ ምዕራፍ ነው ብዬ የማስበው በቀበሌያችን ውስጥ የነበረው በዛን ጊዜ አዮማ በሚባለው ክበብ ውስጥ የነበረኝ ቆይታ ነው። እዛ ውስጥም በተለይ በቀበሌያችን ውስጥ የነበረ አንድ ጎበዝ ሰዓሊ ነበረ፣ ውርሽ የሚባል ነበር እና እሱ እነዚህን የማርክ ሴንግል ሴሊኒን ስዕሎች በሚስልበት ጊዜ የሚያመጣቸው ቀለሞች እና የሚሰራቸው ንድፎች በእኔ ህይወት ውስጥ ትልቅ ስፍራ ነበራቸው። እንደ ምትሃት ነበር ለእኔ የሚታዩኝ እና ትልቅ ተጽዕኖ ፈጣሪ ነው ብዬ ማስበው በመጀመሪያ ደረጃ በቀበሌ ውስጥ የነበረው ሰዓሊ ነው። እንዳልከው ወደ 1979 መጨረሻ ወደ ስነ ጥበብ ትምህርት ቤት በ1980 በሚሄድበት ሰዓት እንግዲህ የክረምት ኮርስ ታውቀዋለህ፣ ስነ ጥበብ ትምህርት ቤት 1000 ሰው ተመዝግቦ 15 ሰው የሚገባበት ፈተና ጨርሶ 15 ሰው ብቻ የሚቀበሉበት ጊዜ ነበር። በኛ ጊዜ ቀላል ፈተና አልነበረም እና ትምህርት ቤት ውስጥ ከፈተኑኝ መምህሮቼ ከዛም በኋላ ደግሞ ትልቅ ተጽዕኖ ያሳደሩብኝ ሰዓሊያን መካከል አንዱ ጌታቸው ዮሴፍ፣ አርቲስት ጌታቸው ዮሴፍ ነው እና ሌሎች ደግሞ ትምህርት ቤት ውስጥ እያለሁ በትምህርት ስርዓት ውስጥ ይህንን ብለው ሳይቆጥቡ ሁሉ ነገራቸውን ሰጥተው እዚህ ደረጃ እንድንደርስ ያደረጉን መምህራን እነ ሰዓሊ መዝገቡ ተሰማ፣ ታደሰ መስፍን በእኔ ህይወት ውስጥ ትልቅ ስፍራ ያላቸው መምህራኖች ናቸው። አሁንም እየሰራው ያለሁት በተለይ በዚህ በሪያሊስቲክ ያሳሳል ዘይቤ ላይ የሁለቱ በተለይ ታደሰ መስፍንና የመዝገቡ ተጽዕኖ የእነሱ ኢንፍሉዌንስ በእኔ ውስጥ እንዳለ እገነዘባለሁ እና እስካሁንም ድረስ ቀድሞ ማሻራቸው አሁን ደግሞ ተጽዕኖቸው በእኔ ህይወት ውስጥ ጉልህ ሆኖ ይታያል።
ስዕሎችን በተለያየ አጋጣሚ ለማየት እድሉ ነበረኝ። በድሎት ከሚኖሩት ይልቅ ደከም ባለ ኢኮኖሚ ውስጥ የሚወሰኑ የህብረተሰብ ክፍሎችን ህይወት መቃኘት ታዘወትራለህ። ጠጅ ቤት የተሰኘውን ተከታታይ የስዕል ስራዎችን ማየት ይቻላል። ለዚህ ምክንያቱ ምንድን ነው?
እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው፣ ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጪ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህ ሁሉ ጠለቅ አድርጎ ተመልክቶ በአትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብን ነገር አንዱ ነው። እኔም እንግዲህ ያደግኩበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላብ አደሩ የድሃው መደብ ከቤተሰብም አስተዳደጌ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ እኔ ባደግኩበት ሰዓት ትልቅ የራሳችሁ የሆነ ከለርፉል የሆነ ላይፍ ስታይል አላችሁ። ይህንን ደግሞ የሚገልጹበት ጠጅ ቤቶች፣ ጠላ ቤቶች፣ እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የጠጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽኑ ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው። ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ፣ እቁቦች እዛ ውስጥ። እነዚህ ትልቅ ሶሻል ቫሊዎች ናቸው፣ ሰዎች የመረዳዳት ባህልን የሚያዳብሩበት። እኔ ልጆኜ ያው አባትህን ጥራ፣ ተጅ ቤት ጥራ፣ ጎረቤት ደግሞ ጋሻ ባትህን ጋሻ ሻደን ይልና ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነቦላ ላይ ልጅነት የሚለውን ጽሁፍ አንብበውም ከሆነ ስትሄድ የምታያቸው በዛ ሰዓት ብርቅ ቴሌቪዥን ብርቅ በነበረበት ሰዓት ሄደህ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ በዛ ውስጥ ያዋል። ጠንካራ ሆኖ የስራ ሰዎች እጆቻቸው የዳበሩ የገዘፉ፣ መዳፎቻቸው ጠንካራ፣ በስራ የጎለበቱ ሰዎች ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች፣ እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች፣ የተለያየ ቫራይቲ ሃይማኖት ብትል ዘር ብትል የተለያዩ ሰዎች ግን በአንድ ላይ በደስታ በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነፃነት የሚያወሩበት፣ ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበር። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥግ ሲይዝ የራሱን ብቻ ጥግ ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገ ነው እና እነዚህ እሴቶቻችን ቫሊዎቻችን መፍረስ የለባቸውም ብለት አስባል። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛል እና ከልጅነቴ የነበረውን የማውቀውን እኔ ሰፈሬ ደቡብ ቅራ የሚባለው ፊት በር አካባቢ ነው የተወለድኩት። ቤተመንግስት ስር ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ እኔ ከ15 በላይ ጠጅ ቤቶችን አውቃለሁ። ታቅቦ እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት፣ ከይገባዋል ውረድ ስትላቸው ጠጅ ቤት፣ ከዛ ውረድ ስትመረባ ጠጅ ቤት፣ የማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። ከዛ ዘምዘም ጠጅ ቤት፣ ጤና የጠጅ ቤት፣ ለማ ጠጅ ቤት፣ የገደር ግቡ ጠጅ ቤት፣ እነዚህ በሙሉ ከጠጅ ቤት እምነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምኖ እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ ጥሎ የዛሬ 3 ወር የዛሬ 4 ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው እና ለእኔ አሁን ላለው የስነ ጥበብ ስራ ይህንን ርዕሰ ጉዳይ ማንሳት የማፍርበት አይደለም፣ ትልቅ እሴት ነው። ነገ ደግሞ አሁን ላለው ጄኔሬሽን ትላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው ስተቀር እይታ መልሼ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም እንግዲህ ይሄ ጠጅ ቤት ስራ።
ስዩም፣ የስዕል ስራዎችን በምትሰራበት ጊዜ የምታደርገው ቅድመ ዝግጅት አለ ወይ? አሁን ለምሳሌ አንዳንድ ሰዓሊያን ሙዚቃ ካልሰሙ ቡርሻቸውን ማንሳት አይፈልጉም። የየራሱ ስሜትና ለየራሱ ልብ የሚቀርብ አይነት ዝግጅት ያደርጋሉ።
እኔ ስዕልን ብሰራ ምንም አይነት ሙዚቃም ወይም የተለያዩ ሌላ ነገሮች አላዳምጥም። በተቻለ መጠን ጸጥ ብል ደስ ይለኛል። በዛ ጸጥታ ውስጥ ሆኜ ነው መስራት የማዘወትረው። ግን ከዛ በፊት ግን ብዙ ጊዜ የኔ ፍጥነትና ምንድን ነው ቀለም ከዚህ ከቀለም ታኒካ ውስጥ ብቻ አይደለም የሚወጣው ብዬ አምናለሁ። ቀለም ከደሜ ውስጥ ነው የሚወጣው ብዬ ነው የማምነው። ለምን እኔ የተጠቀምኩበትን ቀለም ሌላ ሰው ሰዓሊ ሲጠቀም ሌላ ኢምፕሬሽን ነው ይፈጥረው። አንድ አይነት ቀለም ተጠቅመን ልዩ ልዩ የሆኑ ገጽታዎች ማምጣት ከቻለን፣ ስለዚህ ይሄ ቀለም የምንለው ነገር ከእያንዳንዱ ሰው አይምሮ ወይም ከእያንዳንዱ ደም ውስጥ የሚወጣ ነው ብዬ ነው የማምነው እና እነዚህ ደሞቼ ደግሞ አንዳንድ ጊዜ ይቆሽሻሉ፣ ቀለሞቼ ይቆሽሻሉ፣ ደሞቼ ይቆሽሻሉ። ይህንን የማጸዳበት ግን ለራሴ ይሄ የተለየ ነገር አለ። ወደ ገጠር በመውጣት ላለ ሰፋፊ ላንድስኬፖችን የመልክዓ ምድሮችን በማየት ቀለም እቀይራለሁ፣ ከአይምሮ አነሳለሁ፣ አጸዳለሁ። ሌላ ደግሞ ይሄ ቫይብራንት የሆኑ አርጂቢዎች የፊልም ቀለሞች አርጂቢዎች በጣም በሰፊ እንትን ወደ አይኔ ብልን እንዲገቡ እና ውስጥ ያለው ብሬን ውስጥ ያለውን ቀለም ቀይሩልኝ ብዙ ጊዜ ፊልም እንጠቀማል። በምሰራባቸው ሰዓቶች ደግሞ ከስራ ሰዓት ባት እንደሰራተኛ 2 ሰዓት ስቱዲዮ ውስጥ ገባለሁ። 6 ሰዓት ላይ የኔ ስራ ያበቃል። በመሃል ለሻይ ወይ ለቡና ልወጣ። ከ6 በኋላ ግን ምንም ስራ አልሰራም ወይ አርፋለሁ ወይ የተለያዩ ጉዳዮችን እፈጽማለሁ። በህይወቴ ለልጅ መስራት አልወደድ ውስጥ አንዳንድ ጊዜ ግን ደስ ሲለኝ የድሮ ትዝታዎችን ለመመለስ ከሌሊቱ 11 ሰዓት ተኩል ምናምን ወጣና በ4 ኪሎ ድሮ ትምህርት ቤት እያለን በተማርንባቸው ሮሚና አካባቢ ከዛ ከሮሚና ወረጄ በስላሴ በባታም ማርያም ቤተክርስቲያን በገብርኤል አርጌ ዞርና የድሮ ትዝታዎችን አስታውሼ ሻይ ጠጥቼ ተመልሼ ስቱዲዮ ውስጥ እገባለሁ። በዚህ ጊዜ ትልቅ አቅም ይፈጥርልኛል።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የቅዳሜ መዝናኛችን ይቀጥላል። የዛሬ እንግዳችን ሰዓሊ ስዩም አያሌው ነው። ሰዩም እንግዲህ በርካታ ሰዓሊያን የተመስጦ ጊዜ እንደሚፈልጉ በመግለጽ አደባባዩን ብዙ አይደፍሩትም። በራሳቸው ዓለም በራሳቸው ቤት ውስጥ መወሰንን ይመርጣሉ። አንተ በአንጻሩ በብዙ ክንውኖች ውስጥ ስትሳተፍ አይሃለሁ። ሰዓሊ፣ ደራሲ፣ ገጣሚ ራሱን ይጥላል የሚል የተለምዶ ጥቅል ገለጻ ስህተት መሆኑን ከሚያሳዩ ሰዎች መካከልም አንዱ ትመስለኛለህ። ሁልጊዜ ሰዩምን ስናገኘው ዘንጦ ራሱን ጠብቆ ነው የምናገኘው የሚሉ ሰዎችም አሉ። ይህም ባህሪ ይህን እንዴት ልታዳብር
እንግዲህ በፕሮፌሽናሊዝም አምናለሁ። ፕሮፌሽናሊዝም ደግሞ ጠበቅበት ዲስፕሊን አለ። አንድ እግር ኳስ ተጫዋች አይተው እንደሆነ በሜዳ ውስጥ እግር ኳስ ሲጫወት በቁምጣ በምናምን ምናምን ነው የምናየው። ከዛ ሲወጣ ግን በተለይ በውጭ ሀገሮች ላይ አይተው እንደሆነ በአለባበስ ደረጃ ፕሮቶኮልን ጠብቆ የሚወጣው። ለምን? እግር ኳስ የእሱ ፕሮፌሽን ነው፣ የህይወት እንቅስቃሴውን የሚመራበት። ስለዚህ ለዛ ነገር ትልቅ ምን ይፈልጋል? ዲስፕሊን ይፈልጋል። እኔም ስራዬ ላይ ነው በጣም ትኩረት የማደርገው። ከዛ ውጭ ግን በማህበራዊ ህይወትም በሌሎች እንቅስቃሴዎች ላይም ኢሜጅ ለመፍጠር እጥራለሁ፣ መልካም የሆነውን ገጽታ ማለት። ያ መልካም ገጽታ ነው ብዬ ከማምንባቸው ነገሮች አንዱ ራስን መጠበቅ ነው። በተቻለ መጠን ሰዓሊ መሆንን በስዕሌ እንጂ በእኔ ፋሻል ኤክስፕሬሽን ወር ጀስቸር መገለጽ የለበትም ብዬ አምናለሁ። በስራዎቼ ግን መገለጽ አለባቸው ብዬ ነው የማምነው። ከዚህ በተጨማሪ ከሌሎች ሰዓሊዎች ያው እንዳልከው ለየት የሚያደርገኝ ፐብሊክ ስፔስ ላይ ብዙ እገኛለሁ። የሰዓሊው መብት ለማስከበር በአሶሴሽን ውስጥ ከፍተኛ ስራ ሰርቻለሁ። ኢትዮጵያ ቪዥዋል አርቲስት አሶሴሽንንም የመሰረትኩ ሰውንም ከመሰረትኩም በኋላ ደግሞ በፕሬዚደንትነት አገልግያለሁ በ8 ዓመት። ከዛ ሰዓሊውን በሚመለከት በተለያዩ መድረኮች ላይ እገኛለሁ። ከሌላው ሰዓሊው ደግሞ ምንድነው በተለምዶ ይሄ የገዳማዊነት ስሜት ጥጉን ይዞ እንደ ገዳም ከገዳም መውጣት ማለት አጥያት እስከሚመስል ድረስ ወደ ማህበረሰቡ የመቀላቀል ነገር ብዙ እምብዛም አልተለመደ ነው በእኛ ሚዲየም፣ በተለይ በስዕሉ እንደ ሙዚቃው እንደ ቲያትሮ። ያንን ነገር ግን በመስበር በተለያዩ በተለይ ደግሞ ከቲያትረኞች ጋር ወዳጅነት በመፍጠር ከሙዚቃ ሰዎች ጋር ወዳጅነት በመፍጠር ከስነ ጽሁፍ ሰዎች ጋር ወዳጅነት በመፍጠር በተዘዋዋሪ መንገድ የሙያ ወዳጆቻችን ስለሆነ ሚዲየሙ ይለያያል እንጂ ስነ ጥበብ ስነ ጥበብ ነው። ስዕሉንም በደንብ እንዲረዱት ከማድረግ አንጻር ፈር የተወሰነ አስተዋጽኦ አድርጌያለሁ ብዬ አምናለሁ።
ስዩም፣ የስዕል ጥበብ ለእንጀራ ይሆናልን ብለው የሚጠይቁ ጥቂት አይደሉም። የሰዓሊያን ማህበር ፕሬዚዳንትም ሆነህ እንደ መስራትህ የኪነ ጥበቡ ሰፈርን ገበያና ችግር የምትረዳው ይመስለኛል። እስቲ ከዚህ ኪነ ጥበብ ዘርፍ ጋር የተገናኙ ተስፋና ፈተናዎችን በጥቂቱ አጋራ።
እንግዲህ ካለፉት 20 ዓመታት ጀምሮ በተለይ የዚህ ስነ ጥበብ እንቅስቃሴ ፍላወሪሽ ያደረገበት ጊዜ ነው። አሁንም ጥሩ እንቅስቃሴዎች ይታያሉ፣ ጥሩ ነገሮች ይታያሉ። በተለይ ከአርት ኮሚኒቲ ከስነ ስዕሉ አንጻር ከሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ የኢትዮጵያ ሰዓሊያኖች እየታዩ ብዙ አስተዋጽኦ እያደረጉ እንዳለ ዓለም የሚያውቀው ነው። በተለይ እንዲያው በ2015 መሰለኝ ኒውዮርክ ታይምስ መጽሔት ላይ አዲስ አበባ ሊጎበኙ ከሚገባቸው ከተሞች መካከል ተብሎ ሲጠቀስ ነግሪክ ወደ 70 ምናምን ሲሆኑ አዲስ አበባ 13ኛ የነበረችበት ጊዜ ነበር። በዛ ሰዓት ይሄንን ካስገኙ ነገሮች አንዱ በሙዚቃ እንደነ ጃዛምባ ጣይቱ ቤት እንደነበረው ትሮፒካል ጋርደን የሚደረገው ደግሞ የሙዚቃ ፌስቲቫል፣ እነዚህ እንደ አንድ ለአዲስ አበባ አትራክሽን ተብሎ የተጠቀሱ ሲሆን በስዕሉ ግን ሰፊ ነበር። የሚገርመው ጥንት የቆየ የስዕል ትምህርት ቤት ያላት ከተማ ሙዚየሞቿ በሳምንት ብለው ሲናገሩ የስዕል ኤግዚቢሽን የሚታይባት ከተማ ናት ብለዋል። ያ የስነ ስዕል ቫይቭ እንዳለ በከተማዋ ውስጥ ያሳያል። ከዛ በተጨማሪ ትላልቅ ጋለሪዎችን እና አስኒ ጋለሪ ጠቅሶ እነ ዞማ ኮንቴምፖራሪ አርቲቶ ትልቅ አስተዋጽኦ እያደረጉ ለቪዥዋል አርቱ ያሉ ተቋማት እንደሆኑ ሁሉ ገልጦ ነበረ። እንዲህ አይነት እንቅስቃሴ አለ በሀገር ግን በዚህ እንቅስቃሴ ውስጥ ደግሞ አገር ከዚህ ምን ጥቅም አገኘ፣ ሰዓሊውስ ከዚህ ምን ጥቅም አገኘ የሚለው ለምን አንዳንዶች አርት ፎር አርት ሴክ የሚሰሩ አሉ። በቃ ስነ ጥበብ ለራሱ ዴንታ ነው የሚሰራው እንጂ ለሌላ ጥቅም ማስገኛ ብለው የሚያስቡ፣ ግን ሶሻል ሴክ ደግሞ ይባላል። ማህበረሰቡን ጠቀም፣ ሰዓሊ ሲጠቀም ማህበረሰቡን ይጠቅማልና ከዚህ አንጻር ደግሞ ኔትወርክድ የሆነ ማርኬት ከመፍጠር አንጻር ሀገራችን ላይ ከሌሎች ሀገሮች አንጻር ሲታይ በጣም የደከመ የወረደ ነገር እናያለን። አንዳንድ ጥሩ ነገሮች የሚታዩት በተለይ የኢትዮጵያን ባለሀብቶች አሁን አርት ኮሌክት የማድረግ ፍላጎት ማሳየት፣ ሀገራቸውን የስነ ጥበብ ስራ ኮሌክት አድርገው የግላቸው ማድረግ መሰብሰብ፣ ይሄ ጥሩ የሚታይ ተስፋ ሰጪ ነገር ነው። ከዚህ በተጨማሪ ደግሞ ትላልቅ ፕሮጀክቶች አሁን በዚህ አዲስ አበባ እንደማስዋብ በቤተ መንግስት ውስጥ ያሉ ስራዎች እነዚህ ለቪዥዋል አርቲስቱ ትላልቅ ስራ ፈጥረዋል። በተለይ በዚህ ሞዛይክ ትላልቅ ይሄ ፐብሊክ አርት የምንለው ሞኑመንታል አርቶች አሁን እየተሰሩ ያሉበት ሁኔታ ነው። ትላልቅ ሀውልቶች በየከተማው ወይም በአዲስ አበባ የመገንባት ነገር ኢንፎርማሊ ሳሪው ፋይናንሻሊ እንዲጠቀም እያደረገ ያለበት ሁኔታ።
በዓለም አቀፍ ገበያ ተወዳዳሪ መሆንን ጉዳይ ስታነሳ በቅርቡ ስዕሎችን በበይነ መረብ ገበያ ላይ መውጣታቸውን ተመልክቻለሁ። የዘመኑ ቴክኖሎጂ ኢትዮጵያን ሰዓሊዎችን ከስራዎቻቸው እንዲጠቀሙ ምን ያክል እየጠቀመ ነው ብለህ ታስባለህ? አንተስ በስካሁኑ ሂደት ያገኘኸው ምላሽ እውነት ይሄኛውን መንገድ ብንከተል ከመላው ዓለም ጋር ለመተዋወቅም ራስንም ለመጥቀምም ያስችላል የምትለው ምዕራፍ ነው ወይ?
እውነት ነው እንግዲህ አሁን ይሄ የኤሌክትሮኒክስ ማርኬቱ ምንም አለ በጣም ነው የሚጠቅመው። ሁለተኛ ደግሞ ቀላል መንገድ ነው። ከመቶ እዚህ ድረስ መጥተው ሲገዝተው ከዚህ ደግሞ ይዘው እስከሚሄዱ በኦንላይን በሆን ማርኬት ሸጦ ግዢውን ተፈጽሞ ወደ በተለይ ለሀገራችን የውጭ ከረንሲ ሁሉ ከማምጣት አንጻር ትልቅ አስተዋጽኦ አለ ኦንላይን ማርኬት። በዚህ ጥሩ ጅማሬ ያላቸው ጋለሪዎች አሉ። አሁን ዝና አዲስ ፋይን አርት ኢትዮጵያ ውስጥ ሌሎችም ሀገሮች ላይ ደግሞ ሆነው የኢትዮጵያን ሰዓሊዎች ደግሞ እየጋበዙ በዚህ ኦንላይን ማርኬት ውስጥ እንዲገቡ ያደረጉ የውጭ ሀገር ጋለሪዎችም አሉ እና አሁን ጥሩ እየተጠቀሙ ያሉ ሰዎች አሉ። እኛም በተቻለ መጠን አለበለዚያ ሎካል ማርኬቱን ብቻ እንጠቀም እንጠብቅ ከሆነ በተለይ አሁን በዚህ ዘመን ኮሮና አለ፣ ብዙ የቱሪስት እንቅስቃሴው ቆም በቆመበት ሰዓት ሰዓሊው በቃ ፍርክስክስ የሚልበት ጊዜ ላይ ነው ያለው። ግን አሁን እንደዚህ ሴቭ እያደረገ ያለው በተለይ ጥቂት አርቲስቶችን ይሄ ኦንላይን ማርኬቱ ነው እየጠቀመን ያለው።
አንድ የመጨረሻ ጥያቄ አለኝ። ከኢትዮጵያ ስነ ጥበብ ጋር በተገናኘ ትልቁ ህልምህ ምንድን ነው? ይሄን ያየሁ ቀን ታድያለሁ የሚያስብልህ ጉጉት ምንድን ነው?
እንግዲህ ያው እንደ ኢትዮጵያ ሰዓሊ ወይም ደግሞ እንደ አንድ ኢንዲቪጁዋል አርቲስት የስነ ጥበብ ሙዚየም ብለን ስናስብበት በቪዥዋል አርት ላይ ሀገራችን ላይ የስነ ጥበብ ሙዚየም የላት። ስለዚህ ብዙ ጠንካራ ሞኑመንታል የሆኑ የማይደገሙ የስነ ስዕል ስራዎች በተለያዩ ውጭ ሀገር ዜጎች ተገዝተው ወደ ተለያዩ ሀገሮች እየሄዱ ነው። ይህን ስናስብ የዛሬ 500-600 ዓመት በኋላ የሚቆጨን ስራ ነው እየተሰራ ያለ። ለምሳሌ አሁን የድሮ የብራና ጽሁፎቻችን የብራና መጽሐፎቻችን ሌላ ሀገር ላይ ስታየውን እንዴት ነው የሚቆጭ? እኛ ኮሌክት ባለማድረጋችን፣ እኛ በደንብ አድርገን ፕሪዘርቭ ባለማድረጋችን ያጣናቸው ነገሮች ብዙ አሉና እንደ ሰዓሊ አሁን ብዙ እየፈለሰ ያለ ስራ የስነ ጥበብ ስራ ለነገ የሚቆጭን ማለት ነው። ስለዚህ ሀገራችን ላይ ትልቅ ሙዚየም ቢኖር አርትን ኮሌክት የሚያደርግ እና ብዙ ትላልቅ ሞኑመንታል የሆኑ የሀገር ሰዓሊዎች ስራ እዛ ሙዚየም ውስጥ ገብቶ እንደማየት በህይወት የምመኘው ነገር የለም።
ሰዓሊ ስዩም አያሌውን በአድማጮቻችን ስም እናመሰግናለን። ቀሪ የስራ ዘመኑ ሁሉ ስኬት ይከተለው ዘንድም እንመኛለን።
Mado, 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 mado
አብረን ስላመሸን በእጅጉ ደስ ብሎናል። ኤልያስ አስማርም የቅንብር ስራውን ፈጽሟል። እኔ ሀብታሙ ስዩም እስካሁን ድረስ ሳስተናግዳችሁ ነበረ። የሳምንት ሰው ይበለን። መልካም ምሽት። ከተራራው ማዶ 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 ወዲያገና ትለች አለች ልጅነት ልብ ያፈራት ወዳ Senne wade noren, 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 yale ayen gize, kwan se wunba tana laga wanzee.